ሰላም ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬም ሽት አብራችሁን ተቆያችሁ ከሚቀርቡላችሁ ጉዳዮች መካከለ
እኔ ባለሁበት ስቴት ልጅ ለኢትዮጵያ ኮሚኒቲ መጻፉን እንድታነባር ከነበርና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ይያስባለሁ።
በተለያዩ መስኮች ስኬታማ የሆኑ ኢትዮጵያውያን ታሪክ ለህፃናት በሚስማማ መጽሐፍ መልኩ ያቀረበ የሚገኘውን ደራሲ አለማውቀን ነው ቀደም ብለን የሰማነው ከሰራዎቹ ጋር የተገናኙ ሐሳቦችን በሚሽቱ ያጋራናል። ይህንንና ሌሎች ጉዳዮች ተካተቱበትን የሚሽቱን ስርጭት አብታሙ ሲይመራለው ንጉሱ ታምሬ ደግሞ የድምጽና ምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅት እንሻገር። ከ14 ዓመታት በኋላ ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ድምጻዊ ሄኖክ አበበ ይቅርታ የተሰኘ ሶስተኛ አልበሙን በቅርቡ ለአድማጮች አድርሷል። በለጋ ዕድሜው ሙዚቃን የጀመረው ሄኖክ ያምርባታልና ቀና እንበል በተሰኙ ሙዚቃዎቹ ከፍተኛ አድናቆትን ያተረፈ ሲሆን የራሱን ግጥምና ዜማዎችን በመስራት ይታወቃል። የደስታ ድግስ ባለበት ቤት ሁሉ የማይጠፋው ልዩ ቀን ከሥራዎቹ አንዱ ነው። ሄኖክ አበበ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ ጋር ነው ቆይታ ያደረገው። በመቀጠል ይቀርባል።
ገና በለጋ ዕድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምጻዊ ነው ሄኖክ አበበ። በ18 ዓመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ ዕድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው።
በቅድሚያ በጣም አመሰግናለሁ አንተም ስለጋበዛችሁ። ያው ሙዚቃ በልጅነቴ ነው የጀመርኩት። ትምህርት ቤቶኝ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ ዕድሜ በ16 17 ዓመት ልጅ ሆኜ ማለት ነው እዛ ሙዚቃ ክበብ ውስጥ ተቀላቀልኩኝና ከዛ በኋላ በሙዚቃ ክበብ ውስጥ ያለኝን ባጀመረ የድምጽን አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙና የዜማው ነገር ብዙ ጊዜ ምንድነው ያው እዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም አዳመጥ ወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛ ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል። እሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል። እሱ ነገር በጣም ተጽዕኖ ያመጣብኝ ይመስለኛል።
የመጀመሪያ አልበሙን ከለቀቀ ከአምስት አመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀና እንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምጻዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲህ ያወጋል።
ያው መጀመሪያ ሙዚቃ ስትጽፍ ስትደርስ የምትወደው ነገር ነው የምትሰራው አይደል? የምትወደው ነገር አንተ የወደድከው ነገር ነው ለአድማጭ ጆሮ የምታወጣው። ስለዚህ እኔ መጀመሪያ አልበም ላይ ሁለተኛው አልበም ሁሉንም ስራዎች መጀመሪያ እኔ ወድጄ ፈቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ አስተላልፍኩ ነው። ስለዚህ ተቀባይነቱ በዚህ ያክል ደረጃ ይሰፋል ብዬ መገመት የዛኔ ይከብደኝ ነበር። ግን ያው ስለምወደው ዘፈኑን ሐሳቡንም እንትን ወዳለው ምናልባት መጀመሪያ አልበማችን ላይ ያምርባታል አልበም ላይ ከናቲ ማንጋ ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ ሁሉ ጊዜ አመት ባል ወይም አቡሄ ወይም አዲስ አመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አይዋል በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳልና ይሄ ዘፈን ለምንድነው እንደዛ ሊዘልቅ የቻለው ብለህ ራስን ስትጠይቅ ያው ሰው ሁሉ ጊዜ ከራሱ ከሚያሳልፈው ካንድ ነገር ጋር የተያያዘ ነገር አለውና ምናልባት እሱም ዘፈን ተጽኖ ይመስለኛል ልዩ ቀን ደግሞ ዳህ ሐሳብ ሌላ ሐሳብ እንዳመነጨ ያደረገ ማለት ነው። የኛው ደግሞ ምናልባት ያው በሰርግም በልደትም በምርቃትም በምንም ይረዳኝ ይሆን ያግዘኝ ይሆን ወይ ብዬ ነው በዛ መንገድ ነው የሰራሁት። አሁን እንደውም ከኪሩቤል ጋር እየሰራ ነው እንደ አዲስ በደም ሳውንዱ ምንም በደም ባርጎ ሁልጊዜ ቀጣይነት እንዲኖር ለወደፊት ሪሚክስ አርገን እየሰራ ነው።
ድምጻዊ ኢኖክ ከ14 አመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል። ሙዚቃ በልጅነቱ ቤቷን ያነጸችበት ድምጻዊ ሶስተኛውን አልበም ለመስራት እንዴት ረጅም ጊዜ ሊወስድበት ቻለ?
ያ የሆነበት ምክንያት ያው ከጣም የሆነ ረጅም ጊዜ ወደ 12 አመት 13 አመት ካናዳ ነው ኖሬ ተመለስኩት እና እዛ ሆኜ ያው ሙዚቃ እንደዚህ እንዳስተብከው አንተ ባስተብከው ደረጃ እየተላላከ መስራት ከባድ ነው እና የኛውንም አልበም እድሜ ለኪሩቤል እንደው ሱኖ ኃላፊነት መስጦ ወደዚህ መምጣት እንዳለብኝና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከረን። ለዚህ ባለፉትን 3 አመት እየተመላለስኩኝ ይሄንን አልበም ለአድማጭ አበቃን። ስለዚህ ይሄ ጋፕ የተፈጠረው የ13 አመት የነበርኩበትን የህይወት መንገድ እንዳልኩ ከኢትዮጵያ ውጪ እዛ ስለነበረ ኑሮ የነበረው እንደፈለኩ ነው ባሰብኩት ልቤ ተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር በዛ ምክንያት የቆየሁት።
በካናዳ ኑሮ አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲሱ አልበም አጫውቶናል።
ከዛ ከነበርኩበት የህይወት መንገድ ወጥቼ መልሼ ወደ አልበም መለሴ ትልቁ ስኬት ነው ለኔ። እንዳልኩ ኃላፊነቱን 50% አቶ ኪሩቤል ይወስዳል። ስታቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና ይቅርታ የሚል አልበም አሁን ስንዘን ስንመጣ ይቅርታ ሐሳቡን ደሞ እንዳልከኝ እየጠየቀኝ ይቅርታ ከራሴ ልጀምርኩት አንድም ለጠፋውበት ይቅርታ ሁለተኛ ደግሞ ይቅርታ የሰው ልጅ ከሰው መጠበቅ የለበትም ከራሱ ነው መጀመር ያለበት። ምክንያቱም በተለያየ መንገድ ህይወታችን ላይ ተለያየ ነገር ይገጥመናል ማናችንም ስንሆንና ያን የሚገጥሙን ነገሮች ሁልጊዜ አንዳንዴ ከሰው መጠበቃቸው ነገሮች አሉ። እነዛን ከሰው መጠበቃቸው ነገሮች በህሊና ይዘህ ስታድር ብዙ ጊዜ ስሜታችን ጥሩ አይሆን። ስለዚህ ከሰው ከመጠበቅ ካንታ አውጥተህ በሰላም ሁለ በሰላም ድር ህሊና ይረፍ ነው ኮንሰፕቱ ሐሳቡ ማለት ነው። ይቅርታ መልክቱ እሱ ነው ተፈኑ ላይ ያለው ይላል። ዛም ላይ በዳይ ነኝ እኔ ብዙ አጥፍቻለሁ ሸንጎ ቢሞላም ይቅርታ አላለሁ ይላል። ማለት በቃ ከራስ ነው ምጭመር ያለብህና ህሊናም ያርፋል። ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ ተለያየ ሐሳቦች ይዟል። አሁንም ደግሞ ያው የሰርግ ሙዚቃ ደግሞ ይዘን መተናል። ጋሽል ማገብር አብሬ ጻፈልኝ እንዳው ለመጀመሪያ ጊዜ ራሱ ያው ሙዚኛው አልበም ላይ ብዙ ጊዜ ግጥምና ዜማዎችን ራሴ ነው የምሰራው ግን በዚህኛው አልበም ጋሽል ምሽ ሁለት ዘፈን ላይ በግጥም ተሳትፏልና በጣም ስለምወደው በጣም ማከብረው ሰው ስለሆነ የሷ አሻራ ደግሞ የኔ ሙዚቃ አልበም ላይ እንዲያርፍ ስለፈልክ አሁን ደግሞ በዛም ይዘን መተናል። ከዛም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን በፊቸሪንግ ቀላቅለን መተናል። ቆንጆ አልበም ነው። ኪሩቤል ቆንጆ አድርጎ ነው የሰራው።
በአዲሱ አልበሙ ካካተታቸው ሁለት የጋሽል ማገብር አብ ግጥሞች ውጭ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እንብዛም ከሌሎች የመውሰድ ልምድ ባይኖረውም ለሌሎች ድምጻውያን ግን ግጥምና ዜማ በመስጠት ይታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው?
አሁን እንደዚህ አይነት ነገር ስትሰራ እኔ በተለያየ ጊዜ የተለያየ ዜማ ደራሲዎችን ዘፈን ሞክሬያለሁ ለመስፈን። ምንድነው ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ የራስህ ልክ አለ እና አንዳንድ ጊዜ ምን ይሆናል ምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል ይለመዳል አይደል? ክለብ ውስጥም ሰው በተደጋጋሚ በእንደዚህ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል እና ዜማ ደራሲዎች ጋር ስትሄድ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነ አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣም። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰው ይበልኩ ስለ እንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮች ሞከርኩና እንዳልኩ ያው በተለያየ ጊዜ ደግሞ ራሴ ዜማ ድርሰቱ ትንሽ ሙያም እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን የተሻለ ያምርልኛል። ከሰው የወሰድኳቸው ዘፈኖችን ሞክሬ ስቱዲዮ ውስጥ ቀድቼው አውቃለሁ። ና እንደዴ እንደና እንደ ያለ ልክ ልብስ ስትለብስ ገባ እንደዛ አምርም እንደ አንዳንድ ነገር ላይ ማለት ነው እንጂ ይሄ ከሰው ተቀብሎ ያለ መስራት እኔ በራስ መተማመን ምናም አይደለም።
የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖክ አበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል።
እኔ አሁን በጣም በሳል ነው አስተሳሰቡ። አሁን በተለይ የመጀመሪያ አልበም ያምርባት አለ እድሜው ነዛን ግጥሞች ለመጻፍ በጣም ከባድ ነው። አሁን አንዳንዴ ነዛን ዘፈኖች ስንሰራ ትርጉማቸውን ራስ በደንብ አላቀም ነበር ስጽፈው የሚመጣው ነገሮች ሙዚቃው ላይ ነው እንጂ ትኩረቴ ግጥሙ ውስጥ አይዲያዎቹ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበር። በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም። ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት በአስራዎቹ መጨረሻ እና በጣም ቀድሞ ማቹሪ ያደረገ ነው ይሄንና አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ሐሳቦች ነው ያነሳውና ዜማ ያው ተፈጥሯዊ ነው እና ከመሰማው ነገር ነው ብዙ የሚቃኘው። ግጥም ግን በጣም ከባድ ነገር ነው። በጣም ማንበብ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃልና የግጥም ክህሎቱ ይገርመኛል ሄኖክ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚተላለፍ ወጣት ፍሌም ያተኩል ልዩ መርሃ ግብር ነው። በነገራችን ላይ ከድምጻዊ ሄኖክ አበበ ጋር የተደረገው ቆይታ ሙሉ ክፍል በአሁኑ ሰዓት በዌብሳይታችን ላይ ይገኛል። በዚያ ሄዳችሁ እንድታዳምጡት እንድትመለከቱት እንጋብዛለን። ወደ ቀጣዩ ዝግጅት ስንሻገር አለማወቀ ትውልድ ኢትዮጵያውያን ህጻናትን በመጽሐፍት አማካኝነት ከእናት አባታቸው ሀገር ስኬታማ ሰዎች ጋር ለማገናኘት ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ያሳተመውና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተባለው መጽሐፉ የዚህ ማሳያ ነው። ከዚህ በተጨማሪ በታዋቂው ሳይንቲስት ፕሮፌሰር አክሊሉ ለማ ላይ የሚያተኩር መጽሐፍም በቅርቡ ለገበያ እንደሚያውል ተናግሯል። ነዋሪነቱን በሰሜን አሜሪካ ያደረገውን ደራሲ አለማወቀን ከስራዎቹ ጋር የተገናኙ ሐሳቦችን እንዲያጋራን በስልክ መስመር አግኝተነዋል። አስቀድሞ መጽሐፉን ለማዘጋጀት የገፋፉትን ምክንያቶች ያስረዳናል።
እንግዲህ ትልቁ ያነሳሳኝ ምክንያት ወደ ባለቤቴና ከ77 አመት ልጄ ጋር ካደረገን አንድ 5 አመት ሊሆነን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረና ያ ነው ወደዚህ ያመራኝ። ይሄው ምንድነው ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብረሪ ሄደን በርካታ መጽሐፍ ዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹን እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ 1000 መጽሐፍት እንዲያነቡ ያበረታታሉና ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይሄን ነገር ቤት አገር ቤት በተለይ እዛ ያሉትን ህፃናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች አሉ ልክ እንደኔ ልጅ ከሀገር ውጪ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት።
እንግዲህ ይሄንን ለህፃናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህፃናት በሚስማማ መልኩ የሚያቀርበው መጽሐፍ ነው መጀመሪያ። በአበበ ቢቂላ ለምን መጀመር ፈለክ የሚለውን እስቲ ጠቅለል አድርገህ ንገረኝ።
በጣም ጥሩ ጥያቄ ነው። ልክ ይህን ድምዳሜ ካረኩ በኋላ ብዙ ጃንራ አለ እንግዲህ መጽሐፍ የሚጻፍበት፣ ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከነሱ አስተዳደግ ጋር ከነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጃንራ ነው መምረጥ የፈለኩት። በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ 50 የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ፣ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁም ሌሎች ምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል በአትሌቲክስ። የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው። ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ወርወራ ነው የተወዳደረው እና ይሄ ሁሉ ጽናትን፣ ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነጻነት እየወጡ የነበረበት ጊዜ ነው እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት።
እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለሁ። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥሮ ከማሳጠርም በተጨማሪ ደግሞ ለሕፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሃትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አበይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ?
እውነት ነው የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰዓሊ ወይም ኢለስትሬተር ያስፈልግ ነበረ፣ ጥሩ ኤዲተር ያስፈልግ ነበረ። በአማርኛም በእንግሊዝኛም መጽሐፍቶቹ በነገራችን ላይ በአማርኛም በእንግሊዝኛም ነው የተጻፉት። ውጭ ላሉት እንግሊዝኛው እንዲደርስ ነው ውጭ ላሉት ዛናት፣ አማርኛው ደግሞ በተለይ ኢትዮጵያ ውስጥ ላሉ ወደፊት ደግሞ በሌላም ቋንቋ እናስባለን እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙም አጋጠመኝ ባልልም መረጃ እና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና። ስቶሪውን ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምፅም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈ እና በዛ ልወጣዎች እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያደረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራ ነው ብዬ ነው የማስበው።
ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለህፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው?
በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬድ ይሆናል ብዬ አስባለሁ። ያም በአማዞን በባርንስ ኖብል እንዲሁ በተለያዩ ቦታዎች እንደተለመደው ደግሞ ኢትዮጵያም ለአብሮት ላይብረሪ እና ሌሎች ቦታዎች እንልካለን እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለሁ። መቀጠል ደግሞ በስራ ፈጠራ፣ በቢዝነስ፣ በሌሎች አርት ፎርምስ ለምሳሌ ክቡር ሙላቱ አስታጥቄ ሎሬት አፈወርቅ ተክሌ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ይፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዘንባሪ ኑራችሁ ሳለም አርቲስት የተለያየ ዲሲፕሊንና በዲሲፕሊን ነው ያደረግነው። ሌላው ደግሞ የጾታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዴ በሚል መልኩ ሆናል ሚሊዮን ገና እየተነጋገረ ነው። ግን ሴቶችም ሪፕሬዘንትድ እንዲሆኑ በዚህ ጉዞ ላይ ለማድረግ ሞክራልና በዛ መልኩ ነው እየተዘጋጀው።
እኔና አንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተተረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የኛን የሚመስል መጽሐፍ ፈለግ?
በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉት ልጆችና ከኢትዮጵያ ውጭ ያሉት ልጆች ለሁለት አድርገን ያጠናው። ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት ይሄ በስታቲስቲክስ የተደገፈ ነው። ዌብሳይታችን ላይ ማድረገናል። በቤታቸውም ያለው በላይብረሪም ያለው በጣም አነስተኛ ነው። በቋንቋቸው የተጻፈም ይሁን በእንግሊዘኛ። በአካልም ሄጄ ላይብረሪዎቹንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀረናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው። የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ የማጥፋት ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስብ መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢላስትሬሽኑን አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግሞ ሊያነሱት ሊያነቡት በሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን ባህላቸውን እንዲያውቁ፣ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነብ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ ዓላማዬ።
እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለህፃናት በሚስማማ መልኩ በመጽሐፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ በአድማጮቼ በተመልካቾቼ ስም በእጅጉ አመሰግናለሁ።
በጣም አመሰግናለሁ አቶ
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ የሳምንቱን አበይት ስፖርታዊ ዜናዎች ኬኔዲ አባተ ያሰማናል።
ኢትዮጵያዊው ሰለሞን ባረጋና ኤርትራዊቷ ራሄል ዳንኤል በስፔን ኤልጎይ ባር በተካሄደ የዓለም አትሌቲክስ ሀገር አቋራጭ ውድድር አሸነፉ። የኦሎምፒክ የ10000 ሜትር ሻምፒዮኑ ሰለሞን ባረጋ ትላንት በስፔን ኤልጎይ ባር በተካሄደው 79ኛው ሀገር አቋራጭ ውድድር ሁለተኛ ድሉን በማስመዝገብ ወደ አሸናፊነት ሲመለስ፣ አትሌት ራሄል ደግሞ ውድድሩን በማሸነፍ የመጀመሪያዋ ኤርትራዊት ሆናለች። የወንዶቹ ምድብ ውድድር 10.8 ኪሎ ሜትር የሸፈነ ሲሆን አትሌት ሰለሞን ርቀቱን 33 ደቂቃ ከ14 ሰከንድ ነው ያጠናቀቀው። ትውልደ ኢትዮጵያዊው የባህሪን አትሌት ብርሃኑ ባለው ሁለተኛ ሲወጣ፣ ስፔናዊው አዴል ሚቻል ሶስተኛ በመሆን ውድድራቸውን አጠናቀዋል። የሴቶች ውድድር ደግሞ 7.6 ኪሎ ሜትር የሚሸፍን ነው። በኦሎምፒክ 10000 ሜትር አምስተኛ ሆና ያጠናቀቀችው ኤርትራዊቷ ራሄል ዳንኤል የትላንቱን ሀገር አቋራጭ ውድድር 25 ደቂቃ ከ43 ሰከንድ በማጠናቀቅ ነው በአንደኝነት ያሸነፈችው። ኬንያዊቷ ኤዲና ጄፕቶክ እና ትውልደ ኬንያዊ የባህሬን አትሌት ዊንፍሬድ ያቪ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በውድድሩ የተሳተፈችው ኢትዮጵያዊት አትሌት ማህሌት ሙሉጌታ ሰባተኛ ሆና አጠናቃለች። በአቋም መፈተሻ ጨዋታ የኢትዮጵያ ብሔራዊ ቡድን በሞሮኮ አቻው ተሸነፈ። የፊታችን አርብ ለሚጀምረው የቻን ውድድር ዝግጅት ለማድረግ ሞሮኮ የሚገኘው የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት ከሞሮኮ አቻው ጋር የአቋም መለኪያ ወዳጅነት ጨዋታ አድርጎ 1-0 ተሸንፏል። በሀገር ውስጥ ሊግ የሚጫወቱ ተጫዋቾች ብቻ በሚሳተፉበትና ከአርብ ጥር 5 ጀምሮ አልጄሪያ በመታስተናግደው 7ኛው የቻን የአፍሪካ ዋንጫ ውድድር ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ በማቅናት ቅድመ ዝግጅት ማድረግ ከጀመረ 6ኛ ቀኑ ላይ ይገኛል። ለዚህ ውድድር ለመዘጋጀት ብሔራዊ ቡድኑ በልምምድ ላይ ከሚገኝበት ሀገር ጋር ባደረገው የመጀመሪያ የወዳጅነት ጨዋታ ነው ሽንፈት የገጠመው። የኢትዮጵያ ብሔራዊ ቡድን ለቻን ውድድር በምድብ 1 ከአዘጋጇ አልጄሪያ እንዲሁም ሞዛምቢክና ሊቢያ ጋር የተደለደለ ሲሆን የመጀመሪያ ጨዋታውን ከሞዛምቢክ ጋር ቅዳሜ ዕለት እንደሚያደርግ የአፍሪካ እግር ኳስ ኮንፌዴሬሽን መረጃ ያመለክታል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾም ኮንትራቱን አራዘመ። ዲዲየር ዴሾ እንደ አውሮፓውያኑ እስከ ሰኔ 2026 ድረስ የፈረንሳይ ዋና አሰልጣኝ ሆኖ ለመቆየት ኮንትራቱን ያራዘመ ሲሆን እስከ ቀጣዩ የዓለም ዋንጫ የሚቆይ ከሆነ አራተኛ የዓለም ዋንጫውን በአሰልጣኝነት እንደሚመራ ይጠበቃል። እንደ አውሮፓውያኑ በ2018 ፈረንሳይን የዓለም ዋንጫ ሻምፒዮን ያደረጋት አሰልጣኙ በ2022 የካታር የዓለም ዋንጫ ደግሞ ለፍጻሜ ደርሶ በአርጀንቲና መሸነፉ ይታወቃል። ቃል የ54 አመቱ የቀድሞ የቼልሲ አማካይ በ2012 አሰልጣኝነትን ከጀመረ ወዲህ ፈረንሳይ ለ2014 የዓለም ዋንጫ ሩብ ፍጻሜና የ2016 የዩሮ ፍጻሜ መድረስ ይችላልች። ዴሾም ቡድኑን እየመራ ካደረጋቸው 139 ጨዋታዎች ውስጥ 89ውን አሸንፎ በ28ቱ አቻ ሲወጣ በ22ቱ ሽንፈትን አስተናግዷል። በ1998 የዓለም ዋንጫን በተጫዋችነት ያሸነፈው ዴሾም በ2021 ፈረንሳይ የኔሽንስ ሊግ እንድታሸንፍም አድርጓል። የብሔራዊ ቡድኑ ምክትል አሰልጣኝ፣ የግብ ጠባቂ አሰልጣኝና የአካል ብቃት አሰልጣኞችም ከቡድኑ ጋር እንደሚቀጥሉ የፈረንሳይ እግር ኳስ ፌዴሬሽን አስታውቋል። የቀድሞው የቤልጂየም አሰልጣኝ ሮቤርቶ ማርቲኔዝ ደግሞ አዲሱ የፖርቹጋል አሰልጣኝ ለመሆን ከጫፍ ስለመድረሱ ተዘግቧል። በመጨረሻም የሜዳ ቴኒስ፣ ኖቫክ ጆኮቪች ሴባስቲያን ኮርዳን በማሸነፍ የአድላይድ ኢንተርናሽናል ሻምፒዮን ሆኗል። የወቅቱ የዓለም ቁጥር 5ቱ ጆኮቪች አሜሪካዊውን ሴባስቲያን ኮርዳን በመርታት አድላይድ ኢንተርናሽናልን በማሸነፍ በአውስትራሊያ ያሸናፊነት ጉዞውን ወደ 34 ተከታታይ ግጥሚያዎች ከፍ አድርጓል። ሰርቢያዊው የሜዳ ቴኒስ ኮከብ 92 የነጠላ ውድድር ዋንጫዎችን በማንሳትም ከራፋኤል ናዳል ጋር ተስተካክሏል። በዋንጫው አሸናፊነት ከሁለቱ ተጫዋቾች የሚበልጡት ጂሚ ኮኖርስ፣ ሮጀር ፌደረር እና ኢቫን ሌንድል ናቸው። ጆኮቪች ከድሉ በኋላ በሰጠው አስተያየት በጣም የሚያስደንቅ ሳምንት ሆኖልኛል ካለ በኋላ ባለፉት 10 ቀናት ውስጥ ያገኘሁትን ድጋፍ በህይወቴ ውስጥ ብዙ ጊዜ አጋጥሞኛል ብዬ አላስብም በማለትም ደጋፊዎቹን አድንቋል። አድላይድ ኢንተርናሽናል በ2022 በኮቪድ-19 የክትባት ሁኔታ ምክንያት ከአውስትራሊያ ከተባረረ በኋላ ጆኮቪች በድጋሚ ወደ አውስትራሊያ አቅንቶ ያደረገው የመጀመሪያው ውድድር ነው። በሴቶች የፍጻሜው ውድድር ደግሞ ቤላሩሳዊቷ አሪና ሳባሌንካ የቼኳን ሊንዳ ኖስኮቫን በማሸነፍ 11ኛ የነጠላ ውድድር ሻምፒዮንነት ድሏን አስመዝግባለች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለቆያችሁ በእጅጉ እናመሰግናለን። በነገራችን ላይ በዝግጅቶቻችን ላይ ማናቸውም አስተያየቶች ቢኖራችሁ ወይንም ጥቆማ ቢኖራችሁ መደበኞቹን የፌስቡክ፣ የኢንስታግራም እንዲሁም ደግሞ የትዊተር ገጾቻችንን መጎብኘት እነሱን መጠቀም አትዘንጉ። ተስተናግዳችሁ አመሸሁት አብታሙ ስዩም ነኝ። በምስልና በድምጽ ቅንብሩ ደግሞ ንጉሱ ታምሬ አብሮን ነበር። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።